የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ የዛሬ አርብ ምሽት ዝግጅታችን አሁን ጀመረ። በአመያ ወረዳ በታጣቂዎች ተፈጸመ በተባለ ጥቃት 12 ሰዎች መገደላቸው ተገለጸ።
ራስፖን ካንቴ ኦሚሻ ፎሚ
መሳሪያችሁን ለመንግስት ካላስረከባችሁ አትመለሱም ሲላቸው እነርሱ ግን አሻፈረን ለው መሳሪያችንን አናወርድም አሉን። ከዚያም ይህን ጥቃት ፈጸሙ። በዚህም አባቴን አቶ በረቻ ጃተማ እናቴን ሽዋየው ግዛውን ጨምሮ 9 ሰዎች ሲገደሉ ሌሎች 3 ሰዎች ደግሞ ቆስለዋል።
ጥቃቱ ተፈጽሞበታል የተባለው ያቡዬ ጅብላል ቀበሌ አስተዳዳሪ አቶ ድሪባ በይቻናቸው ቀደም ሲል ሰማችኋቸው ሙሉ ዘገባው ባይብይ ረስ ይቀርባል። በሌላ ዘገባ የጦርነት ተፈናቃዮች ወደ ራያላ ማጣና አካባቢ በመመለስ ላይ ናቸው። ባላማጣ የተቋቋመው ጊዜው አስተዳደሩ ደግሞ የትግራይ ክልልን ወቅሷል።
ቀደም ሲል በወረራ ህዋት ሰራዊት ነበር። ይሄ የገባው ሰራዊት መሳሪያውን እንዲያስቀምጥ ተደርጎ ተመልሶ በተፈናቃይ ስም እንዲገባ ድራማ ነው የተሰራው። ይቀጥል 15000 ባለው ነገር ውሸት ነው።
የተፈናቃዮችን መረጃ የመስጠት ኃላፊነት ያለው የትግራይ ግዛው ያስተዳደር እንጂ ሌላ ኃይል አይደለም። ምክንያቱም ተፈናቃይ የሚባለው ከ2013 ጦርነቱ ከመጀመሩ በፊት የዛ አካባቢ ኗሪ የሆነ ሰው ብቻ ማለት ነው። በዛን ሰዓት ያስተዳደር የነበረው ደግሞ በተጨባጭ የትግራይ ብሔራዊ ክልላዊ መንግስት ነው።
የዚህ ዘገባ ዝርዝርም በትንታኔው መጽሔት ወደ እናንተ ይደርሳል። ሐምሌ 12 2016 ዓ.ም ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሻችኋል? የአሜሪካ ድምጽ የዛሬ አርብ የምሽት ዝግጅታችን ጀመረ። አስማማየ ነው ያስተናገድኳችሁ። አብሬያችሁ ምሽቱን ከእናንተ ጋር አሳልፋለሁ። እንግዲህ ወልዴ ለዓለም ዜናዎቹ ተሰይሟል። የስቱዲዮ ቅንብሩ እየመራለ ደግሞ አብሮ የሚቆየው ኤልያስ አስማረ ነው። የፕሮግራሙ አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @vnews ላይ በቀጣይ እየተከታተላችሁ ከኛ ጋር አብራችሁን ልታመሹ ትችላላችሁ። አሁን ከዓለም ወደ ተሰባሰቡ ዜናዎች ልብራችሁ። እንግዲህ ተጠብቃችኋል።
በድጋሚ እንደምናመሻችሁ ክብራትና ክብራን። በመላው ዓለም የኮምፒውተር ስርዓት ለሰዓታት ተቋርጦ ዋለ። ሩቶ ከፊል ካቢኔያቸውን ዛሬ ይፋ አደረጉ። እንዲሁም ሩሲያ አሜሪካን ጋዜጠኛ በ16 ዓመት ቀጣች የሚሉት ለምሽቱ ከያዝናቸው ውስጥ ናቸው። ወደ ቀዳሚው ዜና እናልፋለን። በመላው ዓለም ዛሬ በኮምፒውተር ስርዓት ላይ የተፈጠረው እክል ባንኮችን፣ አየር መንገዶችን፣ የሚዲያ ተቋማትንና ሌሎችንም ኩባንያዎች አስተጓጉሎ ውሏል። በዓለም ከተከሰቱ የኢንፎርሜሽን ቴክኖሎጂ መቋረጦች ከፍተኛው ነው ተብሏል። በመላው ዓለም በርካታ ድርጅቶች የሚጠቀሙት ክራውድ ስትራይክ የተሰኘ የኮምፒውተር ደህንነት ኩባንያ የላከው የሳይበር ደህንነት ማሻሻያ አፕዴት በራሱ እክል የነበረው መሆኑ የተጠቃሚ ኩባንያዎችን የኮምፒውተር ስርዓትና እንደ ማይክሮሶፍት ያሉ መተግበሪያዎችን እንዳይሰሩ አድርጓል። ችግሩ ወዲያውኑ መፍትሄ የተበጀለት ቢሆንም የተጠቃሚ ድርጅቶችን ኮምፒውተሮች መልሶ ወደ ስራ ለማስገባት ሰዓታትን ሊፈጅ እንደሚችል የመስኩ ባለሙያዎች ተናግረዋል። በርካታ አየር መንገዶች የኮምፒውተር ስርዓታቸው ባለመስራቱ መንገደኞች ተስተጓጉለዋል። ችግሩ ተለይቶ መፍትሄውም ለተጠቃሚዎች እንደተላከ የክራውድ ስትራይክ ዋና ስራ አስፈጻሚ ጆርጅ ኩርትስ በማህበራዊ ሚዲያ አስታውቀዋል። በችግሩ ምክንያት የክራውድ ስትራይክስ አክሲዮን ድርሻ ሽያጭ 20% ቀንሷል። ከሀገራቸው ህዝብ ከፍተኛ ተቃውሞ የገጠማቸው የኬንያው ፕሬዚዳንት ዊሊያም ሩቶ ከፊል አዲስ ካቢኔ ዛሬ አቋቁመዋል። ሩቶ ባለፈው ሳምንት ካቢኔያቸውን በትነው ሰፊ መሰረት ያለው መንግስት እንደሚያቋቁሙ ቃል ገብተው ነበር። ለተቃውሞ ሰልፍ አድራጊዎቹ ግን እርምጃው በቂ አልነበረም። በማህበራዊ ሚዲያ አማካኝነት የሚገናኙትና የሩቶን መንግስት ረፍት የነሱት በአብዛኛው ወጣት ተቃዋሚዎች ሩቶ ስልጣን ካለቀቁ ተቃውሟቸውን እንደሚቀጥሉ ዝተዋል። ሩቶ 11 አዲስ የካቢኔ አባላትን ስም ዝርዝር ዛሬ ይፋ አድርገዋል። ባለፈው አንድ ወር የተከሰተው ተቃውሞን እንደ መልካም አጋጣሚ በመጠቀም ሰፊ መሰረትና ሁሉም ዜጎች የሚሳተፉበት ብሔራዊ መሻሻልና ለውጥ ማድረግ አስፈላጊ መሆኑን ሩቶ ዛሬ አስታውቀዋል። አዲስ ተሾሙ የተባሉት የካቢኔ አባላት ግን በአብዛኛው የቀድሞው መንግስት አባላት መሆናቸው ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የየመን ሁቲ አማጽያን በቴል አቪቭ ላይ የድሮን ጥቃት ዛሬ ሰንዝረዋል። በየመን ከሚገኙት ሁቲ አማጽያን የተላከ ኢራን ሰራሽ ድሮን በቴል አቪቭ እስራኤል አንድ ሰው ገድሎ 10 ሌሎችን አቁስሏል። ጥቃቱ በማዕከላዊ ቴል አቪቭ በአሜሪካ ኤምባሲ አቅራቢያ ሲደርስ ስለት ያላቸው ነገሮችና የመስታወት ስብርባሪዎች እንዲዘንብ አድርጓል። የሁቲ አማጽያን ለጥቃቱ ወዲያውኑ ኃላፊነቱን ወስደዋል። በእስራኤል ሁለተኛ ትልቋ ከተማ ላይ የደረሰው ጥቃት አስገራሚ ነው ተብሏል። ይሁን እስከዛሬ ከሁቲ ላኩ የነበሩ ድሮኖችና ይተኮሱ የነበሩ ሚሳኤሎች በእስራኤል መከላከያ ተመትተው ወድቆ የነበረ ሲሆን ዛሬ አርብ የተላከው ድሮን ግን በርካታ እስራኤልን ተደራራቢ የመከላከያ ስራቶችን አልፎ ቴል አቪቭ በመድረሱ ነው። የእስራኤል ሰራዊት ምን ስህተት ተፈጽሞ እንደነበር ለማወቅ ምርመራ ላይ እንደሆነ አስታውቋል። የሁቲ አማጽያን አዲሶቹ ድሮኖች የእስራኤልን መከላከያ ስራቶች ጥሰው እንደሚያልፉ አስታውቀው ነበር። የድሮኑ ጥቃት የተፈጸመው እስራኤል በጋዛ ላይ ለምታደርገው ጦርነት በቀል እንደሆነ የሁቲ አማጽያኑ ቃል አቀባይ ያህያ ሳሬ አስታውቀዋል። ድሮኑ ረጅም ርቀት ተጓዡ ሳማድ 3 የተባለው ኢራን ሰራሽ መሆኑንና ከየመን እንደተነሳም እንደደረሰበት የእስራኤል ሰራዊት አስታውቋል። ይበንዲ እንዳለ እስራኤል በያዘቻቸው የፍልስጤም ግዛቶች ላይ መገኝቷ ህግ ወጥ ነው ሲል በተባበሩት መንግስታት ስር የሚገኝ አንድ ከፍተኛ ፍርድ ቤት ዛሬ አርብ አስታውቋል። ዓለም አቀፉ የፍትህ ችሎት ዛሬ አርብ ባስተላለፈውና ነገር ግን ተፈጻሚነት በሌለው ብይን እስራኤል በያዘቻቸው የዌስት ባንክና ምስራቅ ኢየሩሳሌም ግዛትን በመንጠቅ በቋሚነት በመቆጣጠርና ሰፈራዎችን በመገንባት ኃይሏን ካላግባብ ተጠቅማለች ብሏል። ህገ ወጥ ያለውና የቀጠለው የፍልስጤም ግዛትን መቆጣጠር በአስቸኳይ ይቁም ሲል ችሎቱ ጥሪ አድርጓል። በዓለም ከተውጣጡ 15 ዳኞች የተቋቋመው ችሎት ፕሬዝዳንት የሆኑት ናዋፍ ሰላም ውሳኔውን በንባብ አሰምተዋል። እስራኤል ወደ ዌስት ባንክና ኢየሩሳሌም ሰፋሪዎችን አዛውራ እንዲቆዩ ማድረጓ አራተኛው የጄኔቫ ስምምነት አንቀጽ 49 የሚጥስ እንደሆነ ችሎቱ አመልክቷል። የእስራኤል የሰፈራ ፖሊሲ እየተስፋፋ መሄዱም እጅግ አሳሳቢ እንደሆነ ችሎቱ አስታውቋል። የችሎቱ ውሳኔ የተሰማው እስራኤል በጋዛ ላይ የምታካሄደው ወታደራዊ ዘመቻ 10 ወራትን ባስቆጠረበት ወቅት ነው። በሌላ በኩል ደግሞ እስራኤል በጋዛ ላይ የዘር ማጥፋት ፈጽማለች ስትል ደቡብ አፍሪካ ያቀረበችውን ክስ ችሎቱ በመገምገም ላይ መሆኑ ታውቋል። ሩሲያ አሜሪካዊን የዎል ስትሪት ጆርናል ሪፖርተር ኤቨን ገርሽኮቪች ላይ ስለላ ፈጽሞብናል በሚል የ16 ዓመት ቅጣት አስተላልፋለች። ዎል ስትሪት ጆርናል እና አሜሪካ ክሱን አስተባብለዋል። የክስ ሂደቱ መቋጫ ማግኘቱ በሞስኮና በዋሽንግተን መካከል የእስረኞች ልውውጥ እንዲደረግ ጥርጊያ መንገድ ይከፍታል ተብሏል። ጆርናሉ የፍርድ ሂደቱን አሳፋሪና የይምሰል ሲል ገልጾታል። ጸጉሩን ተላጭቶ በፍርድ ቤቱ የተገኘው ኤቨን ገርሽኮቪች መረጋጋት ይታይበት ነበር ተብሏል። በዳኛው የተባለው ገብቶት እንደሆነ የተጠየቀው ጋዜጠኛ ያውንታይ መልስ ሰጥቷል። ውሳኔው በፍርድ ቤቱ በነባብ ከተሰማ በኋላም ኤቨን እንወድሃለን ሲል አንድ ሰው በጩኸት ድምጹን እንዳሰማ ታውቋል። የፍርድ ሂደቱ የተካሄደው በዝግ ሲሆን ውሳኔው በሚነበብበት ጊዜ አልፎ አልፎ ከፈገግ ሲል ተስተውሏል። ባለፈው ዓመት መጋቢት በሩሲያ የተያዘው ኤቨን ገርሽኮቪች እስከዛሬ 478 ቀናትን በእስር ቤት አሳልፏል። ከፍርድ ቤቱ ውሳኔ በኋላ አስተያየታቸውን የሰጡት የአሜሪካው ፕሬዝዳንት ጆ ባይደን ኤቨን ገርሽኮቪች በሩሲያ መንግስት ኢላማ የተደረገው ጋዜጠኛና አሜሪካዊ ስለሆነ ነው ብለዋል። በመጨረሻም በትራምፕ ላይ በተቃጣው የግድያ ሙከራ የሞተው ግለሰብ የቀብር ስነ ስርዓት ዛሬ ተፈጽሟል። ባለፈው ቅዳሜ በቀድሞው ፕሬዝዳንት ዶናልድ ትራምፕ ላይ በተቃጣው የግድያ ሙከራ ወቅት ህይወቱን ያጣው የቀድሞ የእሳት አደጋ መከላከያ ኃላፊ የቀብር ስነ ስርዓት ዛሬ በፔንሲልቬኒያ በሚገኝ ቤተክርስቲያን ተፈጽሟል። ሟች ኮሪ ኮምፕራቶር በተኩስ ወቅት ባለቤቱንና ሴት ልጁን ከጥይት ሲከላከል እንደነበር ባለስልጣናት አስታውቀዋል። በግድያ ሙከራው ጆሮአቸው የቆሰለው ትራምፕ በቀብር ስነ ስርዓቱ ላይ እንደማይገኙ ታውቋል። ምክንያቱ ደግሞ ፕሬዝዳንታዊ የጥበቃ ቡድኑ ሲክሪት ሰርቪስ በስፍራው ያለው የደህንነት ሁኔታ ስላሳሰበው ነው ተብሏል። በጥቃቱ ወቅት ሌሎች ሁለት ሰዎች ክፉኛ ተጎድተው በአሳሳቢ ሁኔታ የነበሩ ቢሆንም በአሁኑ ወቅት ግን በአንጻራዊ የተረጋጋ ሁኔታ ውስጥ እንደሚገኙ ታውቋል። ክብራትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። መልካም የሳምንት መጨረሻ እንዲሆንላችሁ የተመኘው ለቀሪ ዝግጅቶች ወደ አስማማው መራቸዋለሁ።
አርማጃችን ቀደም ሲል ካለም የተባስተቡት የምሽቱ ዋና ዋና ዜናዎች ወደናንተ ደረሱ። እንግዶ ወልዴን ለዜናዎቹ አመሰግናለሁ። የተካተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ሐምሌ 12 2016 ዓ.ም ምረት የራዲዮ በቴሌቪዥን ዝግጅታችን ነው።
The government of Ethiopia has now developed its policy that they are unveiling.
የአገሩስ ተፈናቃዮች ደነታቸው ተጠብቆ ወደ ቀያቸው እንዲመለሱ መፈቀድ አለበት። የትግራይ ኃይሎች ሙሉ በሙሉ ጥቃቸው መፍታትና ከማህበረሰቡ ጋር መልሰው መዋሃድ የሚችሉበት ሁኔታ መረጋጋት ይኖርበታል። ያ ደግሞ አሁንም ያለም አቀፉን ማህበረሰብ ተሳትፎ ይፈልጋል። በእኛ በኩል ለፕሮግራም የሚውል ገንዘብ እየሰጠነን
የዩናይትድ ስቴትስ የአፍሪካ ቀን ልዩ ሉክ ማይክ ሃመርን ነው ቀደም ሲል ሰማችኋቸው። ከአሜሪካ ድምጽ ጋር ካደረጉት ቃለ መጠይቅ የተቀነጨበውን የሰማችሁት። በሁለተኛው አጋማሽ ዝግጅታችን ሙሉ ዝግጅቱ ወደናንተ የሚደርስ ነው የሚሆነው። ያስተናገድኳችሁ ያለሁት አስማማየ ነኝ። በዌብና ማህበራዊ ድረገጽ ፕሮዲውሰራችን አባዮ ገበያው በምሽቱ አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ቀጥታ ወደ እለቱ አብይ ርዕስ እንላለን። በደቡብ ምዕራብ ሸዋ ዞን ያማያ ወረዳ ባለፈው ሰኞ ተፈጸመ በተባለ የታጣቂዎች ጥቃት 12 ሰዎች መገደላቸውና የቆሰሉ መኖራቸውን የወረዳው አስተዳደርና ኗሪዎች ለአሜሪካ ድምጽ ገልጸዋል። የወረዳው አስተዳዳሪ አቶ ጌታቸው ኦላና ጽንፈኞች የፋኖ ታጣቂዎች ሲሉ የጠሯቸውን ኃይሎች ለጥቃቱ ተጠያቂ አድርገዋል። የወረዳው ኗሪዎች አካባቢው አሁንም ወደ መረጋጋት አለመመለሱን ሲገልጹ፣ የወረዳው አስተዳዳሪ ደግሞ ተጨማሪ መንግስት ኃይሎች መስማራታቸውን ተከትሎ ወረዳው በአንጻራዊ ሰላም ውስጥ እንደሚገኝ ተናግረዋል። ከጉራጌ ዞን የመጡናቸው አሏቸውን ጥቃት አራሾችም በቁጥጥር ስር ለመዋል ከዞኑ ባለስልጣናት ጋር በንግግር ላይ መሆናቸውን ጠቁሟል። ገልሞ ዳዊት ተጨማሪ ያለው።
ባለፈው ሰኞ ሰኔ 8 ቀን 2016 ዓ.ም ተመረቀ ምሽት በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን አመያ ወረዳ አቡየ ጀብላል ቀበሌ ልዩ ስሙ ጥግ በተባለ ቦታ በታጣቂዎች ተፈጸመ በተባለ ጥቃት በሰው ህይወትና በንብረት ላይ ጉዳት መድረሱን የወረዳው አስተዳዳሪ አቶ ጌታቸው ገላና ለአሜሪካ ድምጽ ተናግረዋል።
እኔ ያካቃማ ሞቱም አጥካናደባዝ ነኝ።
በወረዳችን በደረሰው ጥቃት 12 ሰዎች መሞታቸውንና 4 ሰዎች መቁሰላቸውን አረጋግጠናል። የቆሰሉ ሰዎች በህክምና ላይ ሲሆኑ ህይወታቸው ያለፉትም የቀብር ስርዓታቸው ተፈጽመዋል። ጥቃቱን የፈጸመው ኃይል በቁጥጥር ስር እየዋለ ነው። እንደሚታወቀው ወረዳችን ከጉራጌ ዞን ጋር ይዋሰናል። በተለይ ከኛ ወረዳ አምልጠው በአበሸጌ ወረዳ ሁዳዳ አካባቢ የተጠለሉ ጽንፈኛ የፋኖ ኃይሎች መሰል ጥቃቶችን በኗሪዎቻችን ላይ እያደረሱ ናቸው። አሁን የማጣራቱ ስራ በጉራጌ ዞንና በወረዳችን በኩል እየተሰራ ይገኛል። ያ ሲጠናቀቅ ምናልባት በቁጥጥር ስር ስለዋሉት ሰዎች አሃዛዊ መረጃ መስጠት ይቻል ይሆናል።
የወረዳው አስተዳዳሪ ጽንፈኛ የፋኖ ኃይሎች ሲሉ የጠሯቸው ታጣቂዎች ለሰኞው ጥቃት ተጠያቂ አድርገዋል። ጥቃቱ ተፈጽሞበታል የተባለው የአቡየ ጀብላል ቀበሌ አስተዳዳሪ አቶ ድርባ ባሬቻም በተመሳሳይ እነዚሁ ታጣቂዎች ቀደም ሲል በቀበሌው ታጥቀው የተንቀሳቀሱ በነዋሪዎች ላይ ጥቃት ይፈጽሙ እንደነበር ለአሜሪካ ድምጽ አውስተዋል። ታጣቂዎቹ በአጎራባች የጉራጌ ዞን በመሸሸግና ከዚያም በመነሳት በቀበሌያቸው የሚያደርሱትን ጥቃት እንዲያቆሙና ጥቃቸውን አውርደው ወደ መጡበት እንዲመለሱ መጠየቃቸውን አቶ ድርባ ጠቅሰው፣ ሆኖም ጥሪውን ባለመቀበል የሰኞውን ጥቃት መፈጸማቸውን አስረድተዋል። በዚህም አባትና እናታቸውን ጨምሮ 9 የቅርብ ዘመዶቻቸው እንደተገደሉ ይገልጻሉ።
ችግሩ የተነሳው በቀበሌያችን የምርት መጠን እንዲሻሻል፣ ሰው ወደ የማሳው ተመልሶ አዝመራውን እንዲጠብቅ በማለት መልእክት ማስተላለፌን ተከትሎ ነው። ትላንት ዱር ገብቶ የነበረ ጽንፈኛ የፋኖ ኃይልም መሳሪያችሁን ለመንግስት ካላስረከባችሁ አትመለሱም ስንላቸው፣ እነርሱ ግን አሻፈረን ብለው መሳሪያችንን አናወርድም አሉን። ከዚያም ይህን ጥቃት ፈጸሙ። በዚህም አባቴን አቶ በሬቻ ጃተማ፣ እናቴን ሸዋየው ግዛውን ጨምሮ 9 ሰዎች ሲገደሉ ሌሎች 3 ሰዎች ደግሞ ቆስለዋል። እናትና አባቴ ሰኞ ምሽት ላይ በተገኙበት ነው በጥይት ተደብድበው የተገደሉት።
በጥቃቱ ወቅት በአባታቸው መኖሪያ አካባቢ እንዳልነበሩ የገለጹት አቶ ድሪባ የሟች ዘመዶቻቸው ግብአተ መሬት በዚያው ባቡዬ ጀብላል ቀበሌ በቅዱስ ጊዮርጊስ ቤተክርስቲያን ባለፈው ማክሰኞ መፈጸሙን፣ የቆሰሉት ደግሞ በአመያና በአዲስ አበባ ከተሞች በሕክምና ላይ እንደሚገኙ አስረድተዋል።
ጥቃቱን በተለያዩ መሳሪያዎች ነው የፈጸሙት። ብሬን፣ ክላሽ፣ ቦምብም አላቸው። ከጥቃት አድራሾቹ አንዱ ታጣቂ በዳርጌ ከተማ ከትጥቁ ጋር ተይዞ በወልቂጤ ከተማ ይገኛል። የቅርብ ወዳጄ ሄዶ አይቶት ነው የመጣው። አሁን ከአቡዬ ቀበሌ አማራውም ኦሮሞውም ተፈናቅለዋል። እኔ አባቴ ቢገደልም ሐዘን የተቀመጥኩት በአባቴ ቀዬ አይደለም። የአባቴን የሶስት ዘመዶቼንና የሌሎች ስድስት ጎረቤቶቼን መኖሪያ ቤቶች በዚሁ ምክንያት አዘግቼ ነው የወጣሁት።
በደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ ያመያ ወረዳ ነዋሪ ሁለት የቅርብ ዘመዶቻቸውን በሰኞው ጥቃት ማጣታቸውን አመልክተዋል።
አና በዚህ
ከጉራጌ ዞን አበሸጌ ወረዳ ጋራ እንዋሰናለን። ከዚያ ተነስተው ነው ጥቃቱን ያደረሱብን። በዚህ ጥቃት የ70ና የ80 ዓመት አዛውንት ሴቶች ተገለውብናል። የባለቤቴ አባት አቶ ጋዲሳ ድሪባና አብቹ ደጀኔ የሚባል የ18 ዓመት የእህቴ ልጅ ተገለውብኛል። ንብረትም ወስደውብናል።
የጥቃቱ ፈጻሚዎች ጽንፈኞች የፋኖ ታጣቂዎች ናቸው ያሉትኝ ነዋሪ ቀደም ሲል ከወረዳው ሸሽተው ወደ አብሽኬ ወረዳ የገቡ መሆናቸውንም ተቀመዋል። ከጥቃት አድራሾቹ ገሚሱ በአብሽኬ ወረዳ በቁጥጥር ስር የዋሉ ናቸው ያሉት የአቡየ ጀብላል ቀበሌ አስተዳዳሪ አቶ ድርባ አሁንም ግን በቅርብ ርቀት ላይ ይገኛሉ ባሉት ጉዳር ሰባት በሚባል አካባቢ ተጠልለው ያሉ ታጣቂዎች መኖራቸውን ተናግረዋል። የአመያ ወረዳ አስተዳዳሪ አቶ ጌታቸው ገላና በበኩላቸው በቁጥጥር ስር ያሉትን ጥቃት አድራሾች ለመያዝ ከጉራጌ ዞን አስተዳደር ጋር እየሰራን ነን ብለዋል።
ኢሳወሊኒ ወልቲ ዱፔኛ ቀምነቱሬ ቴሱማዩ
ከጉራጌ ዞን አስተዳደር ጋር እየተነጋገርን ነው። በተለይ በወረዳችንና ጥቃቱ በተፈጸመበት ቀበሌ ኦሮሞ፣ አማራና ሌሎችም ብሔር ብሔረሰቦች ይገኛሉ። አማራና ከኦሮሞ ማህበረሰብ የተውጣጡ የሀገር ሽማግሌዎች የጽንፈኛ ኃይሎችን እንቅስቃሴ እንዲያስቆሙ እየሰራን ባለንበት ወቅት ነው እነዚህ ኃይሎች ሆን ብለው ይህን ጥቃት ያደረሱት። በዚህ ጥቃት ሂደቱን አናቆምም። ከጉራጌ ዞን አስተዳደር ጋር ችግሩን ለመፍታት የጀመርነውን ጥረት እንቀጥላለን።
አቶ ጌታቸው የሰኞው ጥቃት የደረሰበት አቡየ ጀብላል ቀበሌ ተጨማሪ የመንግስት ኃይሎች መስማራታቸውን ተከትሎ አሁን በአንጻራዊ ሰላም ውስጥ እንደሚገኝ አክለው ተናግረዋል። በጉዳዩ ላይ ቪኦኤ ከጉራጌ ዞን አስተዳደር ኃላፊዎች ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
የምትከታተሉት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የምሽቱን የአሜሪካ ድምጽ ራዲዮ የራዲዮ በቴሌቪዥን ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። ቀጥሎ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያው ቅንብራችን መግቢያ ላይ ያስተዋወቅኳችሁ አንደኛው ጉዳይ ነው። የሰሜን ኢትዮጵያን ጦርነት ተከትሎ ከራያ አላማጣና ከራያ ባላ ወረዳዎች እንዲሁም ካላማጣ ከተማ ተፈናቅለው ነበር የተባሉ ሰዎችን የመመለስ ስራ መጀመሩን በትግራይ ክልል ጊዜያዊ አስተዳደር የደቡብ ትግራይ ዞን አስታወቀም። የዞኑ ዋና አስተዳዳሪ ሀብቱ ኪሮስ ባለፉት ሁለት ቀናት ብቻ ውስጥ ከ15,000 የሚበልጡ ተፈናቃዮች መመለስ ተችሏል ሲሉም ለአሜሪካ ድምፅ ተናግረዋል። ከጦርነቱ ፍጻሜ በኋላ በአማራ ክልል የተቋቋመው የአላማጣ ከተማ ጊዜያዊ አስተዳደር በበኩሉ በትግራይ ክልል በኩል እየተወሰደ ያለው እርምጃ ከፕሪቶሪያው የሰላም ስምምነት አፈጻጸም ያፈነገጠ ነው፣ ከጦርነቱ በኋላ በተፈናቃዮች ስም እየተመለሱ ያሉት የህወሓት ታጣቂዎች ናቸው በማለት ተቃውሞን አሰምቷል። መስፍን አራጌ ተጨማሪ አለው።
የሰሜን ኢትዮጵያውን ጦርነት ተከትሎ ከጦርነቱ በፊት በትግራይ ክልል ስር ሲተዳደሩ ከነበሩት ራያ አላማጣ፣ ራያ ባላና አላማጣ ከተሞችን ጨምሮ ከተለያዩ አካባቢዎች ተፈናቅለው ነበር የተባሉ ሰዎችን ወደ ቀያቸው የመመለስ ስራ መጀመሩን የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ገልጸዋል። ዋና አስተዳዳሪው ከሐምሌ 10 እስከ 11 ቀን 2016 ዓ.ም በነበሩት ሁለት ቀናት ብቻ ከ15,000 የሚበልጡ ሰዎች ተመልሰዋል ብለዋል።
ከስድስቱም ወረዳዎች እንደ ትግራይ ደቡባዊ ዞን በአጠቃላይ ወደ 82,000 ህዝብ ተፈናቅሎ በተለይም በመሆኒ፣ በማይጨውና በመቀሌ አይዲቶች ውስጥ እንደሚገኝ ይታወቃል። ሐምሌ 10 ከመሆኒ ከ14,000 በላይ የሚሆን ተፈናቃይ በአንድ ቀን ወደ አላማጣ ተጉዟል። ሁለተኛው ዙር ማጨው አይዲቴ የነበሩ ወደ አላማጣ ገብተዋል ማለት ነው። አጠቃላይ 15,000 በላይ እንደሚሆኑ ምንም ጥርጥር የለውም። አላማጣ ከተማ ብቻ አይደለም፣ ዋጃ፣ ጥሙጋ፣ ነጠራና መረዋ የሚባሉ የራያ አላማጣ ገጠር አካባቢዎችም ጭምር ወደ በዛ አካባቢ ስላደረስን ረጅም ጉዞ ነው የተጓዘው።
በትግራይና በአማራ ክልሎች መካከል የማንነትና ራስን በራስ የማስተዳደር ጥያቄዎች ከሚነሱባቸውና ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ በአማራ ክልል ተቋቁሞ በክልላዊ መንግስቱ የበጀት ድጋፍ ሲደረግላቸው ከቆዩት አዋሳኝ አካባቢዎች አንዱ የሆነው የአላማጣ ከተማ ጊዜያዊ አስተዳደር ከንቲባ ኃይሉ አበራ በአንጻሩ የትግራይ ክልል ጊዜያዊ አስተዳደር እንቅስቃሴን ከሰላም ስምምነቱ አፈጻጸም ያፈነገጠ ሲሉ ኮንነውታል።
ስምምነቱ የአገር ሽማግሌዎች ባሉበት ዝርዝር ቀርቦ በስራ
ሀገራችን መለሳለሁ ነው የተባለው። ምንም ታዛቢ በሌለበት ማግሌም ባልተመረጠበት በኃይል የተገባበት ሁኔታ ነው ያለው። ቀደም ሲል በወረራ ህዋት ሰራዊት ነበረ። ይሄ የገባው ሰራዊት መሳሪያውን እንዲያስቀምጥ ተደርጎ ተመልሶ በተፈናቃይ ስም እንዲገባ ድራማ ነው የተሰራው። ሲቀጥል 15,000 የሚባለው ነገር ውሸት ነው። ከአሁን በፊት ተፈናቃይ የነበሩት ኦልሬዲ ወደ 2,000 አይሞላ ከአመት በፊትና ከዛ ወዲህ ሙሉ በሙሉ ወደ አላማጣ እንዲገቡ ተደርጎ መደበኛ ስራቸው ላይ ገብቶ ህዝቡ ጋር ተዋህደው እየኖሩ ነው ያሉ። ዛሬ አላማጣ ተገኝቼ እዛው ሁኔታውን ተከታትያለሁ። ማህበረሰቡ በጭራሽ የማያውቃቸው ስልካቸውም ንግግራቸውም የመሀል ትግራይ የሆኑ ሰዎች ናቸው።
አቶ ሀፍቱ በክልላዊ መንግስታቸው ላይ የቀረበባቸውን ክስ ተከላክለዋል።
የተፈናቃዮችን መረጃ የመስጠት ኃላፊነት ያለው የትግራይ ጊዜያዊ አስተዳደር እንጂ ሌላ ኃይል አይደለም። ምክንያቱም ተፈናቃይ የሚባለው ከ2013 ጦርነቱ ከመጀመሩ በፊት የዛ አካባቢ ነዋሪ የሆነ ሰው ብቻ ማለት ነው። በዛን ሰዓት ሲያስተዳድር የነበረው ደግሞ በተጨባጭ የትግራይ ብሔራዊ ክልላዊ መንግስት ነው። እያንዳንዱ ቤት አለው፣ ቀበሌ አለው። አንድም ሰው ከዛ ውጭ የገባ ካለ መኖርም አይችልም። ታጣቂዎችን በተመለከተ ያነሳው የትግራይ ነባር ታጣቂዎች እስከ ትጥቁ ነው የሚገባው። በ2013 በፊት በዛ አካባቢ የነበረ የትግራይ ሚሊሻ ብቻ ሳይሆን የትግራይ ፖሊስም ቢሆን ነባሩ እስከ ትጥቁ ነው የሚገባው። ምንድን ነው የሚሆነው? እዛ ከገባ በኋላ ተልእኮ አይሰጠው። ምክንያቱም የጸጥታውን ሁኔታ ሙሉ ኃላፊነት የሚወስደው የፌዴራል ኃይሉ ስለሆነ ማለት ነው።
በሌላ በኩል አቶ ኃይሉ የራያ ባላ ወረዳን ሙሉ በሙሉ የራያ አላማጣንና የአላማጣ ከተማን ደግሞ በአብዛኛው ተቆጣጥሯል ሲሉ የሚከሱት የህወሓት ታጣቂ ከተቆጣጠራቸው አካባቢዎች ሳይወጣ በተፈናቃይ መመለስ ስም የሚደረግ ማንኛውም እንቅስቃሴ አካባቢውን ለተባባሰ የጸጥታ ችግር ያጋልጠዋል ሲሉ አመልክተዋል።
በአጠቃላይ አሁን ትምህርት ቤቶች ላይ 219 የቲዲኤፍ ሰራዊት አለ። ይሄ ከተማው ውስጥ ኦፊሻሊ የሚታዩትን ቁጥር ነው የሚመስል። የሚችም አይደሉም፣ ፖሊስም አይደሉም። በከተማው ውስጥ ዙሪያ ያሉ ቀበሌዎችን በ32ቱም ቀበሌ አልወጡ። ራያ ባላም እንዳሉ ናቸው። ራያ አላማጣም፣ ሁሉም ቦታ ላይ የእነሱ ሰራዊት እንዳለ ነው ያለው። መሳሪያ ይዘው ይንቀሳቀሳሉ። ለምሳሌ ዛሬ 9 ወጣቶችን አፍነዋል። እኔ እዛው እያለሁ ከዛ ውስጥ ያው እንደማንም ተደርጎ ፌደራል ድሮ 1-5 ተፈተዋል። አሁንም አራቱ የት እንዳደረሷቸው አይታወቁም። ጥይት ራሱ ተኩሰዋል። እንግዲህ መከላከያ አለ እዛው፣ ፌደራል አለ እዛው። ሌላው ራያ አላማጣ፣ ራያ ባላ እንዳለ ሙሉ በሙሉ ተፈናቃይ እኮ አልተመለሰም። ታጣቂ ባልወጣበት ሁኔታ ላይ በነጻነት ጊዜ አስተዳደር መምጣት አይቻልም። መንግስት ያስቀምጣቸውን ስራዎች በእቅዱ መሰረት ማስኬድ አይቻልም። ይሄ የትግራይ ህዝብም አይጠቅምም፣ የራያ ህዝብም አይጠቅምም።
አቶ ሀፍቱ በበኩላቸው ተፈናቃዮችን የመመለስ ሂደቱ ከፌዴራል መንግስቱ ጋር በተደረገ ስምምነት እየተፈጸመ ያለ ነው ይላሉ።
የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር ያወጡት ገዢ እቅድ አለ። ያንን ገዢ እቅድ መሰረት አድርገን እንደ ግንባር የአፈጻጸም እቅድ አውጥተን ተንቀሳቅሰናል። ህገወጥ የተባለው አስተዳደር ዲስፋንክሽናል ከሆነ ቆይቷል።
ዲስፋንክሽናል ሲሎ የነበረው አስተዳደር
ፈርቷል። አዎ፣ ይሄንን እያነሳው ያለሁበት ሁኔታ ምንድን ነው? ተፈናቃዮችን ለመመለስ ቅድመ ሁኔታዎች ነበሩ እነዚህ።
የአቶ ሀፍቱን አስተያየት የሚቃወሙት አቶ ኃይሉ በምላሻቸው የማንነትና ራስን በራስ የማስተዳደር ጥያቄዎች በሚነሱባቸው አዋሳኝ አካባቢዎች የተቋቋሙት ጊዜ አስተዳደሮች ከፌዴራል መንግስቱ የሚሰጡ አቅጣጫዎችን ተከትለው በመስራት ላይ እንደነበሩ አውስተው ከጦርነቱ በኋላ በአማራ ክልል የተቋቋሙት ጊዜ አስተዳደሮች አሁንም በስራ ላይ መሆናቸውን ይናገራሉ።
የነበረው ጊዜ አስተዳደር አሁንም በአማራ ብሔራዊ ክልላዊ መንግስት ሰሜን ወሎ ዞን ተብሎ እስካሁን ድረስ ህጋዊነቱ እንደቀጠለ ነው። አልፈረሰም። ፈርሷል ብሎ የፌዴራል መንግስቱም አላሳወቅም፣ ሌላውም አላሳወቅም። ነገር ግን በጸጥታ ችግር ምክንያት ተረጋግቶ ስራ መስራት አልተቻለም። አሁን ያለው በአማራ ክልል ያለው ጊዜ አስተዳደሩ ስራ ላይ መኖሩን እና እንዳልፈረሰ ማስረጃው አንደኛ በፌዴራል የሚጠሩ ስብሰባዎችና ስልጠናዎች በቀጥታ ይህም እየተሳተፍ ነው።
በሁለቱ አካላት የሚሰነዘሩትን ተጻራሪ ሀሳቦች መሰረት አድርገን የፌዴራል መንግስቱን አስተያየት ለማካተት ወደ ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ያደረግነው የስልክ ሙከራ አልተሳካለንም። የፌዴራል መንግስቱም ሆነ የአማራ ክልል ይህ ዜና እስከተጠናቀረበት ዛሬ ምሽት ድረስ በጉዳዩ ላይ የሰጡት መግለጫ የለም። በአላማጣ ከተማ 01 ቀበሌ ኳስ ሜዳ አካባቢ መወለዱን የሚናገረውና ለሁለት ዓመት ገደማ ወደ መሆኒ ከተማ ተፈናቅለው በትምህርት ቤት ውስጥ ተጠልሎ እንደቆየ የሚናገረው ስሙ እንዳይጠቀስ ያሳሰበ አንድ ወጣት ወደ አላማጣ ስመለስ የተለየ ስሜት ተሰምቶኛል ይላል።
21 ወራት የሚያክል የምንወደው የተወለድንበት ሀገር ትተን ቤተሰቦቻችን ትተን የተሰደድ ነው እና ትናንት በጣም የሚገርም ለእኔ የተሰማኝ ስሜት እኔ እንጃ ብቻ በበኩሌ በጣም የሚያምር ስሜት የተሰማኝና ደስ ብሎኛል። ከምንም በላይ እኛ በእርግጥ ወጣቶች ነን፣ ግን ትላልቆች አሉ፣ ልጆች የያዙ ሴቶች አሉ፣ እናቶች አሉ፣ በጣም የታመሙ አሉ። እነዚህ ወደ ሀገራቸው ሊገቡ መኪና ላይ ሲጫኑ ነው ገና ማልቀስ የጀመሩት። አላመኑም። በቃ ከ21 ወራት በኋላ ወደ ሀገር ሽታ ሲሸትፍ ምን ያክል ስሜት እንደሚሰማህ እንግዲህ በናፍቆት አለ፣ ሰፈር አለ፣ ብዙ ነገሮች የምታስታውሰው ነገር አለና በጣም ልዩ ቀን ነበር።
በሌላ በኩል የዛሬ 3 ወር ገደማ በአላማጣ ከተማ ውስጥ ባጋጠመው የጸጥታ መደፍረስ ተፈናቅሎ በቆቦ ከተማ ቴክኒክና ሙያ ኮሌጅ ግቢ ውስጥ ተጠልለው እንደሚገኙ የሚናገሩ አንድ አስተያየት ሰጪም መንግስት እኛንም ወደ ቀያችን የመመለስ አስተዳደራዊ ኃላፊነት አለበት ብለዋል።
ቴክኒክና ሙያ ላይ ሆነን አሁን እየደረሰብን ያለው እንግልትና ችግር ክረምት ከመሆኑ የተነሳም ዝናቡም ምንም የሚበላም ከማጣት የተነሳ ህጻናትም ትልቅ ችግር ውስጥ ላይ እየወደቁብን ነው። አረጋውያንም እየታመሙ ሆስፒታል መታከሚያ እያጡ ነው። በአጭር ጊዜ ካልተመለሱ የብዙ ህይወትን የሚቀጠፍበት ሁኔታ ላይ ነው የምናየው። አንድ አዳራሽ ላይ 500 ምናምን ነው የምንተኛው አንድ ላይ። የዚህ 500 እንግዲህ አንድ ላይ ሲያደርግ ምን አይነት በሽታ ተዛማጅ በሽታ እንደሚመጣብን የሚታወቅ ነው። መንግስት ባስቀመጠው አቅጣጫ መሰረት ወደ ቀያችን እንድንመለስ ነው የሚፈልገው።
የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌተናንት ጀነራል ታደሰ ወረደ ከመከላከያ ውጭ የታጠቁ ኃይሎች ከአካባቢው እንዲወጡ፣ የአካባቢው ተወላጆች ሆነው ከ2013 ዓ.ም በፊት የታጠቁ ደግሞ ከነትጥቃቸው እንዲቆዩ እንደሚደረግ መግለጻቸውን የአሜሪካ ድምጽ መዘገቡ ይታወሳል። ሌተናንት ጀነራሉ በተመሳሳይ ከጦርነቱ በፊት ታጥቀው የነበሩ ተፈናቃይ ሚሊሻዎችም ከነትጥቃቸው ይመለሳሉ ብለው ነበር። በአማራ ክልል መንግስት በተዘጋጀውና ከሁሉም የክልሉ አካባቢዎች የተውጣጡ ተሳታፊዎች ታድመውበታል በተባለው የባህር ዳር የሰላም ኮንፈረንስ ላይ ተሳታፊዎቹ ባወጡት ባለ 10 ነጥቦች የአቋም መግለጫ መንግስት የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ በኃይል ወደ አካባቢው ገብተዋል ያሏቸውን የህወሓት ታጣቂዎች ከገቡባቸው ቦታዎች እንዲያስወጣ መጠየቃቸው ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
ተፈናቃዮች የመመለስ ሁኔታን በተመለከተ በመስፍን አራጌ ተከና የዘጋጀውን ቅንብር ነበር ቀደም ብለን የተከታተል ነው። አሁን ሁለተኛው ቅንብር አልፋለሁ። የቅጣት ማነስ የጠለፋና አስገድዶ መድፈር ወንጀል እያስፋፋ መሆኑን የሚጠቁም ነው ቀጣዩ ዘገባችን። በአገሪቱ በጠለፋና አስገድዶ መድፈር ፈጻሚ ወንጀሎች ላይ ተመጣጣኝ የህግ ቅጣቶች እየተሰጡ አለመሆናቸውን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ለመሰል ወንጀሎችና ጎጂ ድርጊቶች መስፋፋት አንዱ ገፊ ምክንያት እየሆነ እንደሚገኝም አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲም ጠለፋና አስገድዶ መድፈር ተደራራቢ ወንጀሎች መሆናቸውን ገልጾ የሚተላለፉ ቅጣት ውሳኔዎች ግን አስተማሪና ተመጣጣኝ አይደሉም ብሏል። በአንጻሩ በደቡብ ኢትዮጵያ ክልል ኮሬ ዞን የጎርካ ወረዳ ፍርድ ቤት ሰሞኑን በዋለው ችሎት በአዳጊ ሴት ተማሪዎችን ጠለፋና አስገድዶ መድፈር ወንጀል ተጠርጥረው ከታሰሩ 12 ግለሰቦች ውስጥ 9 ተከሳሾችን ከአንድ ዓመት እስከ 19 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅቷል።
በኢትዮጵያ በሴቶች ላይ የሚፈጸመው የመብቶች ጥሰትና ወንጀል ከመቀነስ ይልቅ መስፋፋት እየታየበት መሆኑን በስልክ ለአሜሪካ ድምጽ ተናገሩት በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶች የህፃናት የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር ርግቤ ገብረሐዋርያ በወንጀል ፈጻሚዎች ላይ ተመጣጣኝ የሆነም የህግ ቅጣቶች አለመሰጠታቸው ገፊ ምክንያት መሆኑን የኮሚሽኑን ክትትል በመጥቀስ አስረድተዋል።
ጎጂ ልማዳዊ ድርጊቶች ጠለፋ ብቻ ሳይሆን ይሄ ያለ ዜጋ ብቻ ግርባትም የመሳሰሉ ሌሎችም ልማዳዊ ድርጊቶች በተለያዩ ታይ ባልሆኑ ድርጊቶች ብዙ አካሄድ ዘታ የተሰራባቸው እና ብዙ ለውጥ የመጣባቸው አሁን ወደኋላ ይሄድ በሚመስል መውደድ ነገሮች የበለጠ እየተስፋፉ መጥተዋል። የእኛም ግኝቶች የሚያሳዩት
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲም የኮሬ ዞን ቅርንጫፍ ሊቀመንበር አቶ ቃይል ቡይሳ በበኩላቸው የሚሰጡ የቅጣት ውሳኔዎች ከወንጀሉ ተደራራቢነት አንጻር በቂ ያልሆነና የተፈጸመውን የአስገድዶ መድፈር ወንጀል ያቃለሉ ናቸው ብለዋል።
አንዳንድ ውሳኔዎች ድርጊቱን የሚያበረታታ አይነት ውሳኔ ነው። በእኛ እምነት
ለአብነትም በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳም በአንድ ዓመት ውስጥ ብቻ 12 ሴቶች የተጠለፉና የተደፈሩ ሲሆን የወረዳው ፍርድ ቤት ሰሞኑን በአዋለው ችሎት በ9 ተጠርጣሪዎች ላይ የቅጣት ውሳኔ ማስተላለፉን የኮሬ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ባወጣው መግለጫ አስታውቋል። መምሪያው የፍርድ ቤቱን ፕሬዝዳንት አቶ ወንዲፍራው ታየን ጠቅሶ እንደገለጸው አዳጊ ሴት ተማሪዎችን በመጥለፍና አስገድዶ በመድፈር ወንጀል የተጠረጠሩት 9 ተከሳሾች ከአንድ ዓመት እስከ 19 ዓመት ጽኑ እስራት የሚደርስ ቅጣት ተፈርዶባቸዋል። በኮሬ ዞን የጎርካ ወረዳ አቃቤ ሕግ አቶ ሀብታሙ ልብሰው ፍርድ ቤቱ በክስ መዝገብ ላይ የሰው ምስክሮችን ማድመጡን የሐኪም ማስረጃዎችንም መርምሮ ውሳኔ ማሳለፉን ተናግሯል። ፍርድ ቤቱ በጠለፋና በአስገድዶ መድፈር ተደራራቢ የወንጀል አድራጎቶች የከሱትን 3 ተጠርጣሪዎችን በ13 ዓመት ከ6 ወራት በ17ና በ19 ዓመታት ጽኑ እስራት እንዲቀጡ ወስኗል ብሏል።
እኛ ማይተን ቅጣቱ በጤን አስተማሪ ነው። አሁን ሰው የቅጣት ግዛትን ይፈልጋል። ሰው እንድማር ነው ወንጀል ከናማ ቅጣቱ ለእኛ እንትን እንደው ትልቅ ቅጣት ነው። ተቀጥቶ አሁን ትላንት ወደ ተቀጣ ያው ልጅቷ ስትመረመር ፈንተም ተቀረተም አለ ስለተባለ ወንጀል ከይዞ አክዶ ስለሚያስ በዛ መስረት ምክታቱ ከፍ ያለ ሌሎች ላይ ያው ተቀጣው ቁጣቱም ተመጣጣኝ ነው።
ከነዚህም ውስጥ ሐምሌ 8 ቀን 2016 ዓ.ም በዋለው ችሎት በጠለፋና በአስገድዶ መድፈር የተከሰሱበትን ሁለት ክሶች በበቂ ማስረጃ መከላከል ባልቻሉ ጥፋተኞቹ ተረጋግጠው በ19 ዓመት ከ6 ወራት ጽኑ እስራት እንዲቀጣ የተፈረደበት ብሩክ ታመኔ ከፍተኛው የቅጣት ውሳኔም የተላለፈበት ፍርደኛ ነው። ከእድሜው አንጻር ከአዋቂ እስረኞች ጋራ እኩል የሚታይ ባለመሆኑና በህጉ የተቀመጠው ማቆያ በወርዳው ባለመኖሩም በአንድ ዓመት ጽኑ እስራት እንዲቀጣ ከተወሰነበት አዳጊ በተጨማሪም ሌሎች ተከሳሾች እንደ ወንጀል ተሳትፏቸው ከ6 ዓመት ጽኑ እስራት አንስቶም የቅጣት ውሳኔ ተላልፎባቸዋል። ይሁንና የተጎጂ ቤተሰቦች ቅጣቱ ከተፈጸመው ወንጀል ጋራ የማይመጣጠንና አስተማሪ ያልሆነ ነው ሲሉ የፍርድ ውሳኔን ተችተዋል። ጥቃቱ የደረሰባቸው አዳጊ ሴት ተማሪዎች ከትምህርት መታጎላቸውን አካልና ስነ ልቦናው ጉዳት መዳረጋቸውን ካስታወቁ አስተያየት ሰጪዎች መካከል ያንዱ ተጠላፊ ተማሪ አጎት መሆናቸውን ተናገሩት አቶ መስፍን ሳንሶም በፍርድ ቤቱ የተሰጠው ውሳኔ ተመጣጣኝ አይደለም ሲሉ ተቃውሟቸውን ገልጿል።
ካደረሱት ወንጀል አጥጣር ምንም አይደለም በምን ምክንያት እንደሚደረግ ባናውቅም ያው ሙስና ነው ብያ ስለዋለሁ። ለምን አንድ ሴትን ከምትማርበት ትምህርት ቤት እንደገና ከመኖርበት ከማይበራው ህይወት ከዝነ ልቦና ከተለያየ ነገር ጫና ካደረሰ በኋላ ወይ ከተለያየ ብስታ ካሳለፈ በኋላ መጨረሻ ላይ 13 አመት 8 አመት 6 አመት 7 አመት መታሰር ወንጀለኛ የሚያበረታታ ይመስለኛል።
በኢሰማኮ የሴቶች የህፃናት የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር ርግቤ ገብረሐዋርያም የተያያቅነትና የህግ አስፈጻሚ አካላት ክፍተት በሴቶች ላይ እየደረሰ ነው ላሉት የመፍቶች ጥሰቶች መስፋፋት ተጠቃሽ መንሰይ መሆኑን አስረድቷል።
ተመጣጣኝ ጥፋት መሰጠት አለበት ለህጉ መሰረት ብለን ማስተባበልና አሁን ኮሬን ለምሳሌ ወደኛም አፕሊኬሽን መጥቶ ነበር መጠጣይነትም ክትትል መስራበት ነው አሁንም ባጣ ነው የሰባይነት ሁኔታ አመታዊ ሪፖርታችንም ላይ አካተናል። ግን ደግሞ ተከታታይ ምርመራ የሚፈልግ በደንብ ኬቶቹን ማየት የሚፈልግ ነው አሁን እንዲህ ነው እንዲያ ነው ለማለት ኮሬ ሄደን የሰራ ነው ምርመራ ስለሌለ ትንሽ ያስቸግረኛል። ግን እነዚህ ድርጊቶች እንደተበራከቱና የህግ ከለላ እና የህግ ውሳኔ የሚሰጥባቸውም ሁኔታ ከሚሊዮነው ከፕሊ ባለንሱ አንጻር ወይንም ከመበራከቱ አንጻር ተገቢ የሆነ ምላሽ እየተሰጠ ነው ግን ለማለት እንደማያስችል ሽምነላ
ተለፋና አስገድዶ መድፈር ተደራራቢ ወንጀል ቢሆንም የምትላለፉ ውሳኔዎች አስተማሪና ተመጣጣኝ አይደለም ሲሉ የተቹት የኢዜማ ፓርቲ የኮሬ ቅርንጫፍ ሊቀመንበር አቶ ቃኤል ቡኢሳ በተጎጂ ተማሪዎች ቤተሰቦች የቀረበው ቅሬታ ተገቢ ነው ብለዋል።
የተለፋ ወንጀል መፈጸሙ አንድ ወንጀል ተልኮ ከወሰደ በኋላ አስገድዶ መድፈር ወንጀልንም ጭምር ፈጽሟል ማለት ነው። ሁለት ወንጀል ነው ተለፋን ብቻ ነው ከግንዛቤ አስገብቶ ውሳኔ እየተሰጠበት እና አስገድዶ መድፈር ሲጨመርበት ወንጀሉ በህግ ፊት ሲታይ ከዛ የበለጠ ነበረ ውሳኔ የሚያፋንጅ የነበረበት የሚል ነገር ነው።
ከዚህ ቀደም የኢዘማ ፓርቲ ባለፉት 2 አመታት በኮሬ ዞን 24 አዳጊ ሴት ተማሪዎች መጠለፋቸውና ተገደው መደፈራቸውን ለኢትዮጵያ ሰብአዊ መብቶች ኮሚሽን አቤቱታ ማቅረቡን የአሜሪካ ድምጽ ዘግቧል። በአገሪቱ ግጭትና ጦርነት በቀጠሉባቸው አካባቢዎች የሚፈጸሙትን ጨምሮም ባለፈው አመት በሐዋሳ ከተማ የተጠለፈችውን የዳሽን ባንክ ሰራተኛ እንዲሁም ከሳምንታት በፊት የገዛ ተማሪውን በመድፈር በ9 አመት እስራት ተቀጣውን የወልቅጤ ዩኒቨርሲቲ መምህር ጨምሮም ያስገድዶ መድፈርና የጠለፋ ዜናዎች መስፋፋት እንጂ መቀነስ እንደማይታይበት ተመልክቷል። ዘላቂ መፍትሄው ምንድነው የተባሉት ኮሚሽነር ርግቤ ገብረሐዋርያም ተጠያቂነትን ማስፈን ነው ብለዋል።
ሁለት ነገር ነው። አንደኛ ተከታታይ የሆኑ ትምህርቶችን ድምጻቤዎችን መስጠት ያስፈልጋል። ወንላ ኮሚሽኑ ደግሞ ተጠያቂነትና የህግ የበላይነትን ማስፈን ደግሞ ያስፈልጋል።
የአሜሪካ ድምጽ ከአንድ ወር በፊት በዚህ ወንጀል የተጠረጠሩም 12 ሰዎች መታሰራቸውን የጎርካ ወረዳ አስተዳዳሪ የሆኑትን አቶ አገኘው በቀለና የሰላምና የጸጥታ ጽፈት ኃላፊን አቶ ብሩክ አየለን ዋቢ አድርጎ ዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋ።
አድማጮች አሁን ደግሞ ወደዚህ እንመለስና ሊካሄድ ወራቶች ወደ ቀሩት የአሜሪካ ምርጫን የተመለከቱ ዘገባዎቻችንን አልፋለን። በሚልዋኪ ዊስኮንሰን ሲካሄድ የነበረው የሪፐብሊካን ፓርቲ ብሔራዊ ጉባኤ ፕሬዚዳንታዊ እጩነታቸው የተቀበሉት ፕሬዚዳንት ትራምፕ ባደረጉት ንግግር ተጠቃሏል። ከባልደረባዬ ሀብታሙ ስዩም ጋር በዚህ ጉዳይ ላይ ያደረኩት ቆይታ አለ፣ እሱን ተከታትለን እንመለስ። በሚልዋኪ ዊስኮንሰን ሲካሄድ የነበረው የሪፐብሊካን ፓርቲ ብሔራዊ ጉባኤ ፕሬዚዳንታዊ እጩነታቸውን የተቀበሉት ፕሬዚዳንት ትራምፕ ባደረጉት ንግግር ተጠቃሏል። ከባልደረባዬ ሀብታሙ ስዩም ጋር በዚህ ጉዳይ ቆይታ ይኖረኛል፣
ሀብታሙ እንደምን ዋል? የመጀመሪያም ጉዳይ ብናደርገው ጥሩ ነው ብዬ ማስበው እንግዲህ ፕሬዚዳንት ትራምፕ የግድያ ሙከራ ከደረገባቸው በኋላ ያደረጉት የመጀመሪያ ንግግራቸው እንደመሆኑ ምናልባት ከዚህ ጋር በተያያዘ ያነሱት ነገር ካለ በዛ ብንጀምር ጥሩ ይመስለኛል።
እንደምን ዋል አስማማው? እውነት ነው ዶናልድ ትራምፕ በትናንትናው ዕለት የሪፐብሊካኑን ብሔራዊ ጉባኤ ላይ ከግድያ ሙከራ ከተደረገባቸው በኋላ ለመጀመሪያ ጊዜ ንግግር አድርገዋል። የፓርቲያቸውን እጩነት መቀበላቸውን በማስመልከት ነበር ንግግሩን ያሰሙት። በመሰለ ጉባኤ ከቀረቡት ንግግሮች ሁሉ ረጅሙ ነበር። 1 ሰዓት ተኩል ደቂቃ ያክል ፈጅቷል። 1 ሰዓት ከ30 ደቂቃ። እዚህ ጉባኤ ላይ የተገኙት ቀደም ብለን እንዳነሳነው ከግድያ ሙከራ በተረፉ ማግስት እንደመሆኑ በጉዳዩ ላይ ለመጀመሪያ ጊዜ ተናግረዋል። ያተረፏቸውን የጸጥታ አካላት፣ በስፍራው የነበረውን ህዝብ ጠንካራ መንፈስ አወድሰዋል። ትራምፕ በጥቃቱ በደረሰባቸው ጊዜ ምን አይነት ስሜት እንደተሰማቸውና በምን መንፈስ ውስጥ እንደነበሩም ለታዳሚው አጋርተዋል። እሱን ሰምተን እንመለስ።
And felt something hit me really, really hard on my right ear. I said to myself, wow, what was that?
በከፍተኛ ኃይል አንዳች ነገር ቀኝ ጆሮዬን ሲመታኝ ተሰማኝ። ምንድነው አልኩ ለራሴ። ጥይት ብቻ ነው ሊሆን የሚችል ብዬም የቀኝ እጄን ወደ ጆሮዬ ሰድጄ ስመልሰው እጄ በደም ተሸፍኗል። ስፍራ ሁሉ ደም በደም ሆኗል። ከመቅጽበትም ሁኔታው የከረረ መሆኑንና ጥቃት እንደተሰነዘረብን ተረዳው።
ከዚህ በተጨማሪ እንግዲህ አስማማው ትራምፕ በአጠቃላይ ጥቃቱ በተፈጸመበት ቀን ላይ ለተረባረቡ አደጋ ጊዜ ሰራተኞች ምስጋና አቅርበዋል። በአካባቢው ለነበረው ህዝብም ያላቸውን አክብሮትም ገልጸዋል።
ምናልባት ፕሬዚዳንት ዶናልድ ትራምፕ በቅርቡ በፍርድ ቤት ጥፋተኛ መባላቸውም ይታወቃልና ከዚህ ጋር በተያያዘ ያነሱት ነገር ነበር በንግግራቸው።
ትክክል ነው። እንግዲህ የትናንትናው የጉባኤ ላይ ንግግራቸው የተሰማው ትራምፕ ከ30 በላይ በሆኑ ዝርዝር ወንጀሎች ጥፋተኛ መሆናቸው ከተነገረ ከሳምንታት በኋላ ነው። ይህንን የጥፋተኝነት ሁኔታ በተመለከተ ቀጥተኛ ንግግር ባያደርጉም በንግግራቸው መሃል የአሜሪካ የፍትህ ስርዓት የፖለቲካ ተቀናቃኞችን ለመጉዳት እንዲሁም ደግሞ እንቅስቃሴያቸውን ለመገደብ በመሳሪያነት እየዋለ ነው የሚል ክስ አሰምተዋል። ለዚህም ተጠያቂ ያደረጉት ደግሞ የዲሞክራቲክ ፓርቲ ነው። ከዚህ ጋር በተገናኘ ቀጣዩን ብለዋል።
And we must not criminalize dissent or demonize
የሐሳብ ልዩነትን ወንጀል እናደርገው፣ ፖለቲካዊ አለመግባባትን እኩል እናደርገው አይገባም። ታይቶ በማይታወቅ ልክ በሀገራችን እየሆነ ያለው ግን ይሄ ነው። በዚሁ መንፈስ ዲሞክራቲክ ፓርቲ የፍትህ ስርዓቱን በመሳሪያነት መጠቀሙን፣ የፖለቲካ ተቀናቃኝን እንደ ዲሞክራሲ ጠላት መፈረጁን ማቆም አለበት።
እንግዲህ አስማማው ጥፋተኛ ከተባሉ በኋላ ዶናልድ ትራምፕ በእጩነት መወዳደር የለባቸውም በሚል ከራሳቸው ፓርቲ እንዲሁም ደግሞ ከሌሎች ወገኖች ቅሬታ ሲቀርብባቸው ነበረ። ያንን ቅሬታ ተሻግረው ነው ለዚህ ቀን የደረሱት። ሆኖም በትናንትናው ንግግራቸው ጥፋተኛ ነኝ አይደለም በሚለው ጉዳይ ላይ ቀጥተኛ መልስ ከመስጠት ይልቅ ቀደም ብለን የሰማነውን ንግግር አድርገው አልፈዋል።
በንግግራቸው ውስጥ ሌላው የሚጠበቀው ከውጭ ግንኙነት፣ ከኢኮኖሚና ከስደተኞች ጋር በተያያዘ ምን አሉ የሚለው ነው እና ከዚህ ጋር በተያያዘ ያነሷቸው ሐሳቦች ምን ይመስላሉ?
ዶናልድ ትራምፕ ከውጭ ግንኙነትና ከመሰል ጉዳዮች ጋር በተገናኘ ደጋግመው ለማንሳት የሞከሩት በባይደን አስተዳደር ጊዜ የአሜሪካ የቀደመ ክብር ጥያቄ ውስጥ መግባቱን ነው። በእሳቸው የአመራር ዘመን እንደዚህ ያለ ችግር እንዳልነበረና ለወደፊትም እንደማይኖር ለመጠቆም ሞክረዋል። ከሩሲያ፣ ከኢራን እንዲሁም ከሐማስ ጋር በተገናኘ ያላቸውን አቋም ገልጸዋል። እንዲሁም ደግሞ ከዚህ ተሻግሮ ደግሞ በህገወጥ ስደተኞች ላይ ቀድሞውን የሚታወቅበትን ሐሳብ ነው አሁንም ያንጸባረቁት። ዩናይትድ ስቴትስ የደቡብ ድንበሯን እንደምትዘጋ፣ ህገወጥ ስደተኞችም ከ ሀገሪቱ ሊባረሩ እንደሚገባ አጽንኦት ሰጥተዋል። በባይደን ዘመን ተዳክሟል ያሉትን ስደተኞችን የሚመለከቱ ጉዳዮችን ማነሳስተዋል። የህገወጥ ስደተኞች መበራከት አሜሪካን ተወልደው ወይንም ደግሞ አሜሪካን መኖሪያ ስፍራቸው ላደረጉ ለጥቁርና ለስፓኒሽ ህዝቦችም ሳይቀር የሥራ ደህንነት ትልቅ አደጋ መደቀኑን አንስተው ትራምፕ በንግግራቸው ላይ አነሳስተዋል፣ ጠቁመዋል።
ምናልባት የመጨረሻ አድርገን ብናነሳው ብዬ ማስበው አሁን አሜሪካ የፖለቲካ ክፍፍል እንዳለ ይነገራል በአሜሪካ ፖለቲከኞች ዘንድና በዚህ ወቅት ነው እርሳቸው ንግግር ያደረጉት። ምናልባት ከዚህ ጉዳይ ጋር የተያያዘ ያነሱት ነገር ካለ እሱ የመጨረሻ እናድርገው።
የትናንትናው ንግግራቸውን ሁኔታ ላጤነ ዶናልድ ትራምፕ ከቀደመ ሁኔታቸው በተወሰነ መንገድ የተለዩ መሆናቸው መመልከት ይቻላል። በንግግራቸው ውስጥ ደግመው አገራዊ አንድነት ትብብርና መግባባት ሊኖር እንደሚገባ አንስተዋል። በሀገሪቱ ውስጥ ያለውን የፖለቲካ ክፍፍል እንዲሁም ደግሞ እጅግ እየበረታ የመጣውን አለመግባባት ደግመው ያነሱት ትራምፕ የአንድነት መልእክትንም አስተላልፈዋል። መልእክታቸውን ሰምተን እንመለሳለን።
Just like our ancestors, we must now come together, rise above past differences.
እንደ ቅድመ አያቶቻችን ሁሉ ያለፉ ልዩነቶችን ተሻግረን ወደ አንድነት መምጣት አለብን። ያሉንን አለመግባባቶች ወደ ጎን ትተን እንደ አንድ ህዝብና ሀገር ህብረት ፈጥረን ስለሚያምረውና ገናና ለሆነው የአሜሪካ ሰንደቅ ዓላማ የታማኝነት ቃል ኪዳን ገብተን ወደፊት መራመድ አለብን። ዛሬ ምሽት አጋርነታችሁን ድጋፋችሁን እጠይቃለሁ። በትህትናም ድምጻችሁን እንድትሰጡኝ እጠይቃለሁ። ሀገራችንን ዳግም ገናና እናድርጋታለን።
እንግዲህ አስማማው በሰማው መንገድ ነው ዶናልድ ትራምፕ ንግግራቸውን ያጠናቀቁት። ከሳቸው ንግግር በፊት ደግሞ ታዋቂ የሆኑ የዩናይትድ ስቴትስ ሰዎች እንዲሁም በኪነ ጥበቡ ዓለም ታዋቂ የሆኑ እንዲሁም ደግሞ የፖለቲካው ሰዎች እሳቸውን የሚደግፉ እሳቸውን የሚያሞጋግሱ ንግግሮችንም አቅርበዋል። በአጠቃላይ ብዙዎች በጉጉት የተከታተሉትና ከፍተኛ ምላሽን ያገኘ ንግግር ነበረ። ዶናልድ ትራምፕ በትናንትናው ምሽት በዚህ በሚልዋኪ በነበረው የሪፐብሊካኑ ብሔራዊ ጉባኤ ላይ አሰሙት።
በሪፐብሊካን ፓርቲ ብሔራዊ ጉባኤ ማጠቃለያ ንግግር ያደረጉት ቀድሞ ፕሬዝዳንትና የሪፐብሊካን ፓርቲ ፕሬዝዳንታዊ እጩ ዶናልድ ትራምፕን በተመለከተ ያነሷቸውን ሐሳቦች ነበር። ሀብታሙ ያጋራን። ከልብ አመሰግናለሁ። መልካም ጊዜ ነው።
እኔም በጣም አመሰግናለሁ አስማማው። መልካም ምሽት።
ቀጣዩ ደግሞ ባይደንና የፕሬዝዳንታዊ እጩነታቸውን ጉዳይ ይመለከታል። ባይደን ከፕሬዝዳንታዊ ፎከር እንዲወጡ ዋና ዋና ዲሞክራቶች እየጠየቁ ነው። ፕሬዝዳንት ጆ ባይደን ለኮቪድ-19 መመጋለጣቸውን ተከትሎ ራሳቸውን ከሌሎች ለይተው በዴላዌር በሚገኘው መኖሪያ ቤታቸው ለመቆየት ተገደዋል። በድጋሚ ለመመረጥ የሚያደርጉት የምርጫ ዘመቻቸው በወሳኝ ወቅት ላይ ሲሆን ከእጩነት እንዲወጡ የሚጠይቁ ዲሞክራቶች ቁጥርም እየጨመረ ይገኛል። የአሜሪካ ድምጽ የዋይት ሃውስ ዋና ዘጋቢ ፓትሪስ ዊዳኩሷራ ተከታዩን ዘገባ አድርሳናለች። ቆንጅታዬ እንደሚከተለው ታቀርባለች።
ሪፐብሊካኖች በዚህ ሳምንት ባካሄዱት ጉባኤያቸው ላይ ተሰባስበው አንድነታቸውን ሲገልጹ ፕሬዝደንታዊ እጩአቸው አድርገው ለመረጧቸው ለቀድሞ ፕሬዝደንት ዶናልድ ትራምፕ ያላቸውን ድጋፍ ሲያሳዩ ቆይተዋል። ትንሽ ብቸኝነት የሚታየው ፕሬዝደንት ጆ ባይደን ጋር ነው። ባይደን ለኮቪድ መጋለጣቸውን ተከትሎ ዴላዌር በሚገኘው መኖሪያ ቤታቸው ራሳቸውን ለይተው ተቀምጠዋል። በዚያ ላይ ታዋቂ የሆኑ ዲሞክራቶች ከፕሬዝደንታዊ ምርጫው ይውጡ እያሉ በጠየቃቸው ቀጥለዋል። ተንታኞች ሁኔታው ለፕሬዝደንት ባይደን አስከፊ የሆነ መሆኑን ይናገራሉ። የቨርጂኒያ ዩኒቨርሲቲው የፖለቲካ ማዕከል ዲሬክተር ሌሪ ሳባቶ ሁኔታውን በዚህ መልክ ነው የሚገልጹት።
ዲሞክራትስ ካንት ኢቭን ዲሳይድ ወዘር ባይደን ኢዝ ሪሊ ኢን ትራብል ኦር ኖት።
ዲሞክራቶቹ ባይደን የማያዋጣ ሁኔታ ላይ ናቸው ወይስ አይደሉም በሚለው ላይ እንኳን ከውሳኔ ለመድረስ አልቻሉም። አሁን አስቸጋሪ ሁኔታ ላይ ናቸው የሚሉም ከሆነ እንዴት አድርገው ነው ከእጩነት እንዲወጡ የሚያደርጉት? በእሳቸው ምትክ ማን ነው እጩ የሚሆነው? እንዴት ነው ይሄ የሚከናወነው? ይሄ እንግዲህ በጣም መሰረታዊ ጉዳይ ነው። ሪፐብሊካኖችን ካየን ደግሞ ስራቸውን በደንብ እየሰሩ ነው። ጉባኤያቸውንም በጥሩ ሁኔታ አከናውነዋል። ትራምፕም ምናልባትም የግድያ ሙከራው ረድቷቸውም ሊሆን ይችላል። ካሁን ቀደም ከነበራቸው የበለጠ ድጋፍ እያገኙ ነው።
ፕሬዝደንቱም ቢሆኑ በአደባባይ የመውጣት ሐሳብ የለኝም ይበሉ እንጂ ያለውን ስጋት በግላቸው እያደመጡ መሆናቸውን ሪፖርቶች እየጠቆሙ ነው።
ለዚህች ሀገር ውጤታማ የሆነ ስራ መስራት እንደምችል አስመስክሬያለሁ። ሊያከናውኑ አይችሉም የተባለውንም ችለን አሳይተናል። ግን አሁን የሚቀር ስራ አለ። እሱን ትቼ ለመሄድ መወሰን ያስቸግረኛል።
የአሶሲየትድ ፕሬስ እና የቺካጎ ዩኒቨርሲቲ የህዝብ አስተያየት ምርምርና ግምገማ ማዕከል በጋራ ያወጡት የህዝብ አስተያየት እንደሚጠቁመው ከዲሞክራቶች ውስጥ 65% ባይደን ከውድድሩ እንዲወጡ የሚፈልጉ ናቸው። የአሜሪካን ዩኒቨርሲቲው የፕሬዝደንታዊ ታሪክ ምሁሩ አለን ሊክማን እንደ አውሮፓውያን አቆጣጠር ከ1984 ዓመተ ምህረት ጀምሮ በተካሄዱ ፕሬዝዳንታዊ ምርጫዎች ካንዱ በስተቀር በሁሉም አሸናፊው ማን እንደሚሆን በትክክል ተንብየዋል። እሳቸው እንደሚሉት ዲሞክራቶች ባይደንን ይዘው መዝለቅ አለባቸው።
ያለም አቋረጥ የሚቀያየረውን የህዝብ አስተያየት ግምገማ ተከትሎ እገሌ ያሸንፋል እገሌ አያሸንፍም ማለት የለየለት ሞኝነትና ድንቁርና ነው። የሚያሸንፍ ስለማይመስል ብቻ አንድን እጩ ውጣ ማለት ምን ይባላል?
ሊክመን ለትንበያቸው የሚጠቀሙበት መንገድ ለህዝብ አስተያየት ግምገማ ቦታ አይሰጥም። 70% አሜሪካውያን ባይደን ፕሬዝዳንት ለመሆን የሚያስፈልገው አእምሮአዊ አቅምና ብቃት አላቸው የሚል እምነት የለንም ያሉበትን ትራምፕን በሚመለከት 51% አሜሪካውያን ይህንኑ ያሳዩበትን የህዝብ አስተያየትም የሊክመን ትንበያ አላካተተም። እናም ለጊዜው የሚቀጥለው አቅጣጫ ምን እንደሚሆን ማንም በእርግጠኝነት አያውቅም። ባይደን እሺ ብለው ከፉክክሩ የሚወጡ ከሆነ ሂደቱ ያለ እክል ፍርሃት ባለው መንገድ እንዲከናወን ለሚተካቸው እጩ ድጋፋቸውን መስጠት ይኖርባቸዋል። ቢያንስ ለምርጫ ዘመቻ ከሚያስፈልግ ገንዘብ አኳያ እንኳን ቢታይ ባይደንን ተክተው በፕሬዝዳንታዊ እጩነት ቢወዳደሩ አዋጪ የሚሆኑት ምክትል ፕሬዝዳንታቸው ካማላ ሃሪስ ናቸው። ሃሪስ ከባይደን ጋር አብረው ለምክትል ፕሬዝዳንትነት በእጩነት የቀረቡ በመሆናቸው በባይደን የምርጫ ዘመቻ ካዝና ባለው ገንዘብ ለመጠቀም ይችላሉና።
አርማቻችን ከአሜሪካ ድምጽ እየተላለፈላችሁ የሚገኙ የምሽቱ ዝግጅታችን እንደቀጠለ ነው። አሁን የምናልፈው ደግሞ ቀደም ብያ በአስተዋወቅኳችሁ የአሜሪካ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ቃለ መጠይቅ የተመለከተው ዘገባ ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በፕሪቶሪያ ስምምነት አፈጻጸም መሻሻሎች እየታዩና ለውጥ በትክክለኛ አቅጣጫ እያመራ ነው ሲሉ ተናግረዋል። ሃመር ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ ድምጽ ዋና ዘጋቢ ናይክ ቺንግ ጋር ባደረጉት ቃለ መጠይቅ በአማራና በኦሮሚያ ክልሎች ግጭቶችን የማስቆም ጥረቶች እንዲደረጉ በአጽንኦት እየተከታተሉት እንደሚገኝ ተናግረዋል። በኢትዮጵያ የጦር ወንጀል ፈጻሚዎችን ተጠያቂነት ለማረጋገጥ በጥንቃቄ እየተከታተልን እንገኛለንም ብሏል። ቃለ ምልልሱ እንደሚከተለው ይቀርባል።
There are still media reports of starvation and food insecurity in Tigray as well.
በትግራይ ክልል ለረሃብ የተጋለጡና የምግብ ዋስትና ችግር ያለባቸው ሰዎች መኖራቸውን በአማራና በኦሮሚያ ክልሎች ደግሞ ግጭቱ መቀጠሉን የሚገልጹ ሪፖርቶች አሁንም እየወጡ ናቸው። ግጭቶቹን በተመለከተ የዩናይትድ ስቴትስ ሚና ምን መሆን ይገባዋል ስትል ነበር ናይክ ቺንግ የመጀመሪያ ጥያቄ ያቀረበችላቸው።
The issues of hunger and of course of humanitarian needs are ones that we are very much engaged in through our US Agency for International Development. We're the largest
የረሃብ ጉዳይ በርግጥም ደግሞ ሰብአዊ ችግሮች እኛ በዩናይትድ ስቴትስ ያለም አቀፍ ልማት ተራድኦ በመጻሩ USAID አማካይነት በትኩረት የምንሰራባቸው ጉዳዮች ናቸው። ለኢትዮጵያ ከሁሉም ከፍተኛውን ሰብአዊ ረድኤት የምናደርሰው እኛ ነን። ይህ ያለም አቋራጥ የምንሰራበት ጉዳይ ነው። ይሁንና ባለፈው ጉብኝቴ አንዳንድ መሻሻሎች አይቻለሁ። እዚያ በነበርኩባቸው ቀናት እንደ አውሮፓውያን አቆጣጠር ሐምሌ 8 እና 9 ቀን የፕሪቶሪያን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም በሚመለከት ሁለተኛውን ዙር ግምገማ አካሄደናል። እውነቱን ለመናገር ከመኖሪያቸው የተፈናቀሉ ሰዎች ወደ ቀያቸው መመለስ መጀመራቸው ተስፋ ወደምናደርግበት የቀድሞ ተዋጊዎችን ትጥቅ የማስፈታት ወደ ማህበረሰቡ መልሶ የማዋሃድና የማቋቋም ሂደትን የማስጀመሪያ ውይይት መራ ግብር ለማካሄድ መንቀሳቀሳችን አበረታቶኛል።
Can you please elaborate on the progress that has been made regarding the
United States Ethiopia ውስጥ በመተባበረታታው የሰላምና የእርቅ ጥረት ምን ያህል እርምጃ እንደተመዘገበ ሊያብራሩልን ይችላሉ?
Well, first and foremost, on November 1st of 2022, the guns were silent. And now 20 months in,
እንግዲህ እንደ አውሮፓውያን አቆጣጠር ከህዳር 1 ቀን 2022 በኢትዮጵያ ጥቅምት 22 ቀን 2015 ዓመተ ምህረት ማለት ነው ጀምሮ ጠመንጃዎች ጸጥ ብለዋል። ያ ከሆነ 20 ወራት ተቆጥሯል ማለት ነው። አሁንም ጠመንጃዎች ጸጥ እንዳሉ ናቸው። በርግጥም ይወሰኝ ሆነ አብይ ጉዳይ ነው። ምክንያቱም ያ ጦርነት ካለም እጅግ ደም አፋሳሽ ጦርነት ነበር። ከአፍሪካ ህብረት ጋር ሆነን ሰላም ይሰፍንበት እድል ሊፈጠር አድርገናል። ይሁንና አሁንም ብዙ ስራዎች ይቀራሉ። ቀደም ብዬ እንዳልሁት
ተፈናቃዮችን ወደ መኖሪያቸው በመመለስ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ በማዋሃድና በማቋቋም መርሃ ግብር ወይም ዲዲዲአር በሽግግር ፍትህና ተጠያቂነት ላይ መስራት አለብን። ይህ እንዳለ ሆኖ አሁን ሁኔታው በስፋት ተሻሽሏል። በአፍሪካ ህብረት የክትትልና ተቆጣጣሪ አካልም እንደተነገረን የሰብአዊ መብቶች ጥሰት አልፎ አልፎ ከመከሰት በስተቀር እጅግ በጣም ቀንሷል። እርግጥ ነው ምንም አይነት የሰብአዊ መብቶች ጥሰት ተቀባይነት አይኖርም። ስለዚህ ሙሉ በሙሉ መቆም ስላለበት አሁንም ብዙ ስራ መሰራት ይኖርበታል።
What does the Pretoria Agreement stand at the moment? Are all the parties?
በአሁኑ ወቅት የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት ምን ደረጃ ላይ ነው ያለው? ሁሉም ተሳታፊ ወገኖች የገቡትን ቃል ተግባራዊ እያደረጉ ነው?
Well, what I can say is from the part of both the government of Ethiopia and the Tigray Interim Regional Administration and the TPLF.
የኢትዮጵያ መንግስትና የትግራይ ክልል ጊዜያዊ አስተዳደር አሁንም ለስምምነቱ ባላቸው ቁርጠኝነት በጣም እንደጸኑ ናቸው። ያ ደግሞ ስምምነቱ ተግባራዊ እንዲሆን ለማስቻል በጣም አስፈላጊ ነው። እንደሚታወቀው ስምምነቱ ሙሉ በሙሉ ተግባራዊ ሆኖ አልተጠናቀቀም። ስለዚህ ነው ዩናይትድ ስቴትስ ሁለቱም ወገኖች የገቡትን ቃል በተግባር እንዲያሳዩ ግፊት የምታደርገው። እስካሁን በስምምነቱ ያፈጻጸም ሂደት ውስጥ ሙሉ በሙሉ አብረን ቀጥለናል። ሁለቱም ወገኖች ቃል ከገቡባቸው አበይት ጉዳዮች አንዱ ችግሮቻቸውን በፖለቲካዊ ውይይት መፍታት ነው። ወደ ግጭት የሚመለስ ሁኔታ አስቀድሞ መከላከል ያስፈልጋል። የወሰንና ማንነት ጥያቄዎች በሚነሱባቸው አወዛጋቢ አካባቢዎች እንዴት መፍትሄ እንደሚሰጥ ካንዳች ስምምነት ላይ ለመድረስ ባላቅማቸው ሁሉ ጥረት ማድረግ ይኖርባቸዋል።
Is there a specific party that who should be held?
ተጠያቂ መሆን ያለበት ወገን አለ?
The government of Ethiopia has now developed its policy that they are unveiling.
የሀገር ውስጥ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ መፈቀድ አለበት። የትግራይ ኃይሎች ሙሉ በሙሉ ትጥቃቸው መፍታትና ከማህበረሰቡ ጋር መልሰው መዋሃድ የሚችሉበት ሁኔታ መረጋገጥ ይኖርበታል። ያ ደግሞ አሁንም የዓለም አቀፉን ማህበረሰብ ተሳትፎ ይፈልጋል። በእኛ በኩል ለፕሮግራም የሚውል ገንዘብ እየሰጠን ነን። የኢትዮጵያ መንግስትም ሌሎች ለጋሾችም እንዲሁ እየሰጡ ነው። ይሁንና ለሰሜን ኢትዮጵያ ህዝብ ዘላቂ ሰላም እንዲመጣ አቅማችንን በሰላም ማጽናት ላይ መዋል አለብን። በእርግጥም ከሁን ቀደም እንዳልነው እንደ ኦሮሚያና አማራ ባሉ ሌሎች ክልሎችም በውይይት ሰላምን ለማምጣት ለሚደረግ ማናቸውም ጥረት ድጋፍ መስጠታችንን ለመቀጠል ዝግጆች ነን።
You just mentioned that the human rights abuses are unacceptable.
አሁን እንደተጠቀሱት ማንኛውም አይነት የሰብአዊ መብቶች ጥሰት ተቀባይነት የለውም። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የጦር ወንጀሎች በሰብአዊነት ላይ የተፈጸሙ ወንጀሎችና የዘር ማጽዳት በትግራይ ጦርነት ወቅት ተፈጽመዋል ሲሉ ከሁለት ዓመታት በፊት ተናግረዋል። ዩናይትድ ስቴትስ ይህንን ጉዳይ ወደ ዓለም አቀፉ የፍትህ ችሎት ማቅረብ ስለምን ተሳናት?
Secretary of State Antony Blinken, as you said, made that determination.
የኢትዮጵያ መንግስት በቅርቡ ይፋ የሚያደርገው የሽግግር ፍትህ ፖሊሲ አለ። እዚያ በነበርሁበት ወቅት ከፍትህ ሚኒስትሩ ጋር ተነጋግሬያለሁ። እርሳቸው እንደገለጹልኝ በመጪው መስከረም ክሱን የሚያዩ ፍርድ ቤቶች ይቋቋማሉ። በተጨማሪም የእውነት ማፈላለግና የእርቅ ስራዎች መፈጸማቸውን የሚያረጋግጣሉ። ለዚህም የእውነት ማፈላለግና እርቅ ኮሚቴ ተቋቁሟል። ምክንያቱ ደግሞ በግጭት በተሳተፉት አብዛኞቹ ወገኖች በስፋት ለተፈጸሙ ሰቆቃዎች ተጠያቂነት መኖር አለበት። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያን ብይን በመጋቢት 2023 ሲሰጡ አዲስ አበባ ላይ አብሬያቸው ነበርሁ። ለጠቅላይ ሚኒስትር አብይ አህመድ ይህንን ውሳኔያቸውን አስተዋውቀዋቸው ነበር። የጦር ወንጀሎች፣ በሰብአዊነት ላይ የተፈጸሙ ወንጀሎች እንዲሁም ሌሎች ሰቆቃዎች መፈጸማቸውን ማሳወቃችን እጅግ አስፈላጊ ነበር። ኢትዮጵያ ጀመረችውና ፈጻሚዎቹ ተጠያቂ የሚሆኑበትን ሂደት እንደግፋለን።
ወደ ጅቡቲም ተጉዘው በቀጣናዊ ጉዳዮች ላይ ከሀገሪቱ ባለስልጣናትና ከምስራቅ አፍሪካ የልማት በይነ መንግስታት በመጻሩ ኢጋድ ባለስልጣናት ጋር መክረዋል። በሱዳን ስላለው ቀውስ ሊነግሩኝ ይችላሉ? ኢጋድ በሱዳን ቀውስ ላይ መግለጫ አውጥቶ ነበር?
Well yes you're right that was in Djibouti held bilateral talks with the Djiboutian government as well as with the
Djibouti በነበርሁበት ወቅት ከሀገሪቱ መንግስትና ከኢጋድ ጋር የሁለትዮሽ ንግግሮችን አድርገናል። በእርግጥ በሱዳን በርካታ አሳሳቢ ጉዳዮች አሉ። በአዲስ አበባም በነበርሁበት ወቅት የሱዳን ሲቪሎችን ለመርዳት የአፍሪካ ህብረት ባካሄደው የመዘጋጃ ስብሰባ ላይ ተገኝቻለሁ። በቀጠናው በአጠቃላይ እየሆነ ያለው ነገር ኢጋድም ሆነ ዩናይትድ ስቴትስን አስደንግጧል። እየቀጠለ ባለው በዚህ ዘግናይ ጦርነት ውስጥ የሱዳን ህዝብ የገጠመው ተስፋ አስቆራጭ ሁኔታ ዓለም ሊያውቀው ይገባል። በቂ ሰብአዊ እርዳታ የለም። ግድያዎችና ሰቆቃዎች በመፈጸም ላይ ናቸው። ጉዳዩ ተጨማሪ ዓለም አቀፍ ትኩረት እንዲያገኝ ማድረግ ይኖርብናል። አስተዳደራችን የሾማቸው ልዩ ልዑክ አሉ። ባልደረባዬ ታምፔሪዮሎ እርሳቸው ቀን ከሌት በመስራት ላይ ናቸው። እዚያ በቆየሁበት ወቅት ከሁሉ አስቀድሞ ለሲቪል ሰዎች እርዳታ በሚደርስበት ሁኔታ ላይ አንዳንድ ነገሮችን ሳስተባብር ነበር። ምክንያቱም እነርሱ የሱዳን ወደፊት ተስፋ ናቸው። በጦርነቱ ይሳተፉ ያሉት ሁለቱም ተፋላሚ ወገኖች የሰብአዊ እርዳታ ስርጭት እንዲፈቅዱና በዋናነት ደግሞ በተኩስ አቁም ላይ እንዲደርሱ ጎትኩቻለሁ።
Do you see a resumption of the Sudan peace talks in Jeddah?
የሱዳኑ የሰላም ድርድር በቅርቡ ይጀምራል ብለው ያስባሉ?
Well, I'll leave that to my colleague Tom Perriello to announce when
it is. ይሉኩ ሳውዲ አረቢያ ጅዳ ላይ አዲስ የተኩስ አቁም ስምምነት ላይ ለመድረስ ያለመ ውይይት ለማስጀመር ተግተው በመስራት ላይ ናቸው። የተባበሩት መንግስታት ድርጅት በአሁኑ ወቅት በድርጅቱ ልዩ መልእክተኛ ለማምራ ማካይነት ጄኔቫ ላይ የሰብአዊ እርዳታ ተደራሽ ለማድረግ የሚያስችል ሁኔታ ለመፍጠር በተያዘው ጥረት እየተሳተፈ ስለመሆኑ ታውቂ ይሆናል። ስለዚህም ዋናው ትኩረታቸው የሰብአዊ እርዳታው ጉዳይ ነው።
የትግራይ ክልልን መነሻ ባደረገው የሰሜን ኢትዮጵያው ጦርነት በሰብዓዊነት ላይ ተፈጽሟል የተባለው ወንጀል ባለም አቀፉ ልዩ የወንጀል ችሎት እንዲታይ የተደረገው ይት አለ?
From my understanding, I mean that's something that the Ethiopian government is
እንደኔ ግንዛቤ ይህን ጉዳይ የኢትዮጵያ መንግስት ያሰበበት አይመስለኝም። በኢትዮጵያ የፍትህ ስርዓት ውስጥ ተጠያቂነትን ለማረጋገጥ የሚያስችል የሽግግር ፍትህን ተፈጻሚ ለማድረግ እየሰራ ነው። እኛም ለዚህ አደጋፍ ለመስጠት ተዘጋጅተናል። ሆኖም በአስተቃቂ ወንጀሎች ተጠያቂ የሆኑ እንዲሁም በስብና ላይ የተፈጸመ ወንጀልና የጦር ወንጀል የፈጸሙ በርግጥም ተጠያቂ መሆን ይኖርባቸዋል።
ኢትዮጵያ የምታከናውነው ይህ ሂደት ምንድነው?
Right, I mean this is something again that we understand they have been developing their own policy in terms of how they're going to achieve transition.
የዚህን ተጠያቂነት ከማረጋገጥ አንጻር በጥንቃቄና በቅርበት እየተከታተልን እንገኛለን። በአሁኑ ወቅት ትኩረታችን በዚህ ረገድ ኢትዮጵያ በምታከናውነው ሂደት ላይ ነው። ይህ በተደጋጋሚ የተነጋገርንበት ጉዳይ ነው። ተጠያቂነት መኖሩን ማረጋገጥ ያለ ጥርጥር በጣም ወሳኝ ነው። የኢትዮጵያ መንግስት ይህን ቅድ እንዴት ተግባራዊ እንደሚያደርግ የሚያትት አንድ ሰነድ በቅርቡ ይፋ አድርጓል። ቀደም ሲል እንደገለጽኩት ከፍትህ ሚኒስትሩ ጋር ተገናኝቼ ተነጋግሬያለሁ። ከኢትዮጵያ መንግስት ባለስልጣናት ጋር ባደረግናቸው ስብሰባዎች ሁሉ ስለ ሽግግር ፍትህና ተጠያቂነት አስፈላጊነት እንዲሁም በኦሮሚያና አማራ ክልሎች በአሁኑ ወቅት ቀጥለው ባሉት ግጭቶች ላይ ጥረት እንዲደረግ በአጽንኦት እየተከታተልን ነው። በሌሎች ክልሎችም የሰብአዊ መብቶች መከበር መረጋገጥ አለበት። የዲሞክራሲ ስርዓታችን መሰረትም ያ ነው። በዚህ ላይ ግፊት ማድረጋችን እንቀጥላለን። እነዚህ አሁንም ዩናይትድ ስቴትስ የምትደግፋቸው ነገሮች ናቸው። በመሆኑም የኢትዮጵያ መንግስት የዜጎቹን ደህንነት ለማስጠበቅ የጣለበትን ኃላፊነት እንዲወጣና ሰብአዊ መብቶች መከበራቸው እንዲያረጋግጥ እንሻለን። የፍትህ ሚኒስትሩ እንደነገሩኝ በሚያዋቸው የትኞቹም ጉዳዮች ሁሉ ችሎቶች ያቋቁማሉ። እንዲሁም የእውነትና እርቅ አፈላላጊ ኮሚሽን ይኖራቸዋል። በግጭቶች ውስጥ ያለፉ በርካታ ሀገራትም በተመሳሳይ ያደረጉት ይህንኑ ነው። በኢትዮጵያም ይኸው እውን ሆኖ ማየት እንፈልጋለን። በውይይት ሰላምን ለማምጣትና ግጭቱን ለማስቆም የሚደረጉ የሽምግልና ጥረቶች እንደግፋለን። የኔም ሆነ የሥራ ባልደረቦች ጥረት በዚህ ላይ ያተኮረ ነው። ተጨማሪ አዎንታዊ ለውጦች ባለመታየታቸው አንዳንድ ጊዜ ተስፋ ልንቆርጥና ትዕግስታችን ሲመናመን ሊሰማን ይችላል። ይሁንና የትግራይ ክልል መነሻ ላደረገው የሰሜን ኢትዮጵያ ጦርነት መቋጫ ማበጀት መቻሉን አንዘንጋ። የጠመንጃ ፈሙዞች ጸጥ ሲሉ ሰላም አለ። በምንፈልገው ፍጥነት ባይሆንም በዝግታም ቢሆን ለውጦች እውን ሲሆኑና ቢያንስ ሂደቱ ወደ ትክክለኛው አቅጣጫ እያመራ መሆኑን እያየን ነው።
ለአሜሪካ ድምፅ ማብራሪያ ስለሰጡን በጣም እናመሰግናለን።
My pleasure as always. I hope we'll do it.
እኔም በጣም አመሰግናለሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። ታዲያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ VOA።
አርማጆቻችን የሐምሌ 12 2016 ዓመተ ምህረት የምሽቱ ዝግጅታችን እነዚህን ይመስል ነበር። በዚህ ተጠናቀቀ። ያስተናገድኳችሁ አብራችሁ አመሽት አስማማየን ነበርኩኝ። የስቱዲዮ ቅንብሩ ስምራል ነበረው ደግሞ ኤልያስ አስማራ ነበር። የፕሮግራሙ አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በድጋሚ አመሰግናችኋለሁ። መልካም ምሽት ይሁንላችሁ።